ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በቤተ ክርስቲያን አገልጋይ ነኝ፣ መዘምራንና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበረና።
ኢትዮጵያውያን ተማሪዎች ስለምን የአሜሪካ የትምህርት ተቋማትን ይመርጧቸዋል ስንል በምሽቱ እንጠይቃለን። የአንዳንድ ወጣቶችን አስተያየትም እንሰማለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ቀዳሚው መሰናዶ ግን ወደ ኢትዮጵያ ወስደናል። ኢትዮጵያ ውስጥ ወጣቶችን ጨምሮ ለቀጠናው ህዝቦች መልካም እድሎችን እንደሚፈጥሩ ከተነገረላቸው ግንባታዎች መካከል አንዱ የወንጪ ደንዲ ሐይቆች ስነ ምድራዊ ቱሪዝም መርሃ ግብር ነው። የመርሃ ግብሩን የመጀመሪያ ምዕራፍ መጠናቀቅ አስመልክቶ ከሰሞኑ በነበረ ጉብኝት ላይ የተገኘው ባልደረባችን ናኮር መልካ ከወጣቶች ጋር ተነጋግሯል።
የቱሪስት መስህብ የሆነው የወንጪ ሐይቅ ከርዕሰ መዲናዋ አዲስ አበባ በ155 ኪሎ ሜትር ርቀት ላይ ይገኛል። ሐይቁን በማራኪ ግርማ ሞገሳቸው፣ ዙሪያውን የከበቡት ተራሮች፣ አካባቢውን አረንጓዴ ባለበሰው ለምለም የተፈጥሮ ጸጋ ተሸልመው ይታያሉ። ውቡ ተፈጥሮን የተጎናጸፈው የወንጪ ሐይቅ ገበታ ለሀገር በተባለው የኢትዮጵያ ጠቅላይ ሚኒስትር የልማት እቅድ ውስጥ ከጎርጎራና ከኮይሻ ፕሮጀክቶች ጋር ተካቶ ላለፉት 3 ዓመታት በትግበራ ላይ ቆይቷል። ከአካባቢው ነዋሪዎች መካከል በወንጪ ደንዲ ሐይቆች ላይ የተካሄደው የኢኮቱሪዝም ፕሮጀክት
ሊያስገኝላቸው ስለሚችለው ጥቅም ሲገልጹ፣
ስሜ ደሳለኝ ገለታ ይባላል። የወንጪ ተወላጅና የኢኮቱሪዝም አባል ነኝ። ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። የመንገድ ችግር ነበረብን ማለት ነው። ያ መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ ወይ ማደራ ይፈልጋል። ደርሶ መልስ የምንጠቀመውን የ24 ሰዓት አገልግሎት ሰጥተን ህይወታችን ይለውጣል ብለን ተስፋ እናደርጋለን።
አሁን ላይ የመጀመሪያ ምዕራፍ ግንባታ ከመገባደዱ ጋር ተያይዞ የአካባቢው ነዋሪዎች ቀድሞ የነበራቸው ስጋት እየቀነሰ ተስፋቸው ደግሞ እየለመለመ የመጣ ይመስላል። አንዴ የመጣ ጎብኚ ደጋግሞ እንዲመጣ የሚያግባቡበትን የአቀባበላቸውን ዜማ በስፍራው በተገኘሁበት ወቅት ተመልክቻለሁ። ከአዲስ አበባ ለጉብኝት እንደመጣ የነገረኝ ገምቹ ታዬ ወንጪን በመጎብኘቴ የአእምሮ እረፍት አገኛለሁ ሲል በቆይታው እንደተደሰተ ይገልጻል።
ወንጪን በመጎብኘቴ በጣም ደስ ብሎኛል። በጣም ልዩ ቦታ ነው። እንደምታዩት አየሩ በጣም ደስ ይላል፣ ሰው በጣም ደስ ይላል። ብቻ በቃ በጣም የአእምሮ እረፍት የሚገኝበት ቦታ ነው። በጣም ደስ የሚል ቦታ ነው እና ሁሉም ሰው ቢያየው።
ቀነኒ በየነ የዘንድሮ ሚስ ቱሪዝም ኦሮሚያ የቁንጅና ውድድር ሁለተኛ ደረጃ በማግኘት አሸናፊ ናት። ወደ ወንጪ ደጋግማ መምጣት እንደሚያስደስታት ትናገራለች።
ብዙ ጊዜ ወንጪ መጥቻለሁ። በጣም የሚያዝናና ቦታ ስለሆነ ደጋግሜ እመጣለሁ።
ደስተኛ ነኝ።
በጣም ደስተኛ ነኝ። ከፊት ያስታውቃል።
ምን ተጨምሮ ይሰራል?
ያሉት ነገሮች በጣም ቆንጆ ናቸው። እዚህ ላይ ደግሞ የተወሰነ ያሉትን ነገሮች እንደ መንገዱ ሊሆን ይችላል፣ ውስጥ ላይ ያሉት መንገዶች ምናምን ቆንጆ ሆነው ቢሰሩ ፐርፌክት። አሁንም ግን በጣም ቆንጆ ቦታ ነው።
የዘንድሮ ሚስ ቱሪዝም ኦሮሚያ አሸናፊዋ ማህደር ፈቃዱ ደግሞ የተከናወነው የኢኮቱሪዝም ፕሮጀክት የጎብኚዎችን ቀልብ እንደሚስብ ትገልጻለች።
የተለያዩ እንቅስቃሴዎች ወይም አክቲቪቲዎች እዚህ ላይ የሚደረጉትን አብረን ከማህበረሰቡ ጋር እያደረግን እንገኛለን። ፈረስ መጋለብ፣ ሃይኪንግ፣ እጅግ በጣም በሚያምር ቦታ ምድራዊ አቀማመጡ እጅግ በጣም በሚስብ ቦታ ነን ያለ ነው። ኑና ጎብኙ። በተጨማሪም ደግሞ እዚህ የቱሪዝም መስህብ ላይ የተሰራው የመሰረታዊ ልማትና የልጆች ግንባታ እጅግ በጣም ነው የሚያምረው።
ብስክሌተኛው የማነ ብርሃንም የብስክሌት ስፖርት ለማለማመድ ወደ ወንጪ ወርዷል።
በብስክሌት በሃይኪንግ እንዴት ወንጪ አካባቢ እንዴት እንደሚሰራ እሱን ለማስተዋወቅ ነው የመጣሁት። ወንጪ በቃ እኔ ከተበኩት በላይ ነው ያገኘሁት። ምክንያቱም የዛሬ 3 አመት መጥቼ ነበር አጋጣሚ።
የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ለሊሴዱ ጋር በፕሮጀክቱ ክነውን ሳቢያ አካባቢው የመሰረተ ልማት ፍላጎቱ እንደተሟላለትና ለዓለም አቀፍ ጎብኚዎችም ምቹ ሁኔታ እንደተፈጠረ ገልጿል።
ወንጪ በጣም የሚያምር የተፈጥሮ የእሳተ ገሞራ ሐይቅ ነው። ከ3000 ሜትር በላይ አባብ ሲል ሌቨል ይገኛል። እዚህ ቦታ ስገኝ ሜቢ 50 ከዛ በላይ ነው። አሁን እናምተኛ ጊዜ ከዛ በላይ ነው። የዛሬ 20 አመት ጀምሮ ወንጪን ስመለከት ነበር። በተለይ አሁን ደግሞ የፕሮጀክቱን የሚያስፈጽመውም የሚመራውም ቲም ማካል እንደመሆን የቪዚት ኦሮሚያ ብራንድንም ከመምራት አንጻር ብዙ ጊዜ እመላለሳለሁ። የመንገዶች ስራ፣ የመብራት፣ የውሃ የተለያዩ ስራዎችን ሰርተናል። ከዛ ውጭ ደግሞ ትልቅ ሎጅም ተሰርቷል፣ ለዓለም አቀፍ የቱሪስት ሰርቪስ የሚሰጥ ያ ብቻ አይደለም፣ የገበሬዎች መኖሪያ ስፍራን ሰርተናል። የገበሬዎች መኖሪያ ቤቶችንና ሎጁን የሚያገናኝ የሚያስተሳስር በምግብ አቅርቦት የሚያገናኝ ነገሮችን ሰርተናል። እጅግ የሚያምር ነገር ይሆናል።
በስራ ፈጠራ ረገድ ለአካባቢው ማህበረሰብ በርካታ የስራ እድል ያስገኘው የኢኮ ቱሪዝም ፕሮጀክቱ ለወደፊቱም ማህበረሰቡን የሚያሳትፍና ተጠቃሚ የሚያደርግ ዘርፈ ብዙ አገልግሎት እንደሚኖረው ኮሚሽነር ለሊሴ አመልክተዋል። የወንጪ ደንዲ ሐይቆች ኢኮ ቱሪዝም ፕሮጀክት የመጀመሪያው ምዕራፍ ግንባታ ከሰሞኑ እንደሚመረቅ ለማወቅ ተችሏል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
ናኮሮና መሰግናለሁ። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡና ከአሜሪካ ባህልና ኗኗር ጋር ራሳቸውን ለማላመድ ምን እያደረጉ እንደሆነ ስመኝሽ የቆየ ጠይቃቸዋለች። በመቀጠል ይሰማል።
አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ። ኢትዮጵያኖችን ጨምሮ ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የ22 አመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው።
ለትምህርት ወደ አሜሪካ ነው ቀጥታ ከ12ኛ ክፍል እንደጨርስ የመጣውበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛን ይሰጠኛል ብያስብ የነበረ ወደዚህ ነበር ያደረኩት።
ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው።
በመጀመሪያ ወደ ውጭ ሄዶ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን እመለከትና ሞክር ነበረ። ከነዛ ውስጥ ሚነርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከተደረግኩ በኋላ ነው ወደ ዩኤስ ልመጣ የቻልኩት።
አዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል።
የኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል፣ ኢቨን ከትራዲሽናል ዩኒቨርሲቲዎች ማለት ነው። በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም በብዛት። የምናደርገው በራሳችን ነገሮችን በመማርና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። በየከተማዎቹ ወጣን ከነዛ ጋር እንዴት በማድረግ እና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሽፕ ወይም አፓረንት የሚሉት ነገር አለ። ከአራተኛው አምስተኛ አመት ላይ ነው እንደዚህ አይነት ኤክስፒሪንስ ላንድ ሴሚስተር ብቻ። ይሄ ግን ሙሉ የትምህርት ቆይታችንን ከአንደኛ አመት እስከ አራተኛ አመት እንደዛ በማድረግ ነው የምናሳልፈው።
ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው።
በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ ቀጥታ ኢሜይል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን ላይ ራሱ እስከዛሬ ድረስ ኮምፒውተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላል። እና የፈለግኳቸውን ክላሶች መርጬ ነው መማረው፣ ዩኒቨርሲቲ አይደለም። ኦይን ክላስ መውሰድ አለብህ ግዴታ ብሎ የሚነግረኝ ኢትዮጵያ ላይ ያሉ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ኦልሬዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል፣ ምክንያቱም እንደ ኢንትረስታችን ፎከስ እንድናደርግ ያግዘናል።
ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሩሃማ ሙሉጌታ ናት። የ19 ዓመቷ ሩሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሩሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች።
ለእኔ በጣም አዲስ ነበር፣ ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺ ነሽ አፕሊኬሽን ሴንዳት የምታደርጊው። ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አምርጫዎች ነበሩ። ብዙ አስተማሪዎች ምናምን እየጠየኩኝ ነበረ፣ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ፣ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት።
በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ የአኗኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው።
ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመድኩት፣ እዚህ ሀገር መጥቼ ኮምፕሊትሊ ባልጠበቅኩት ደረጃ የሃይማኖተኞች ቁጥር በጣም 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 ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነው የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠኝ ነበረ።
አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር።
ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የምሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለእኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነቴ ሳየው ወጣ ያለ ባህል ላይ ያላቸው እነሱ።
በአሜሪካ ኮሌጆችና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለህጻናት የአማርኛ ትምህርት ታስተምራለች።
የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ፣ መዘምራንና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበረ እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል።
ናትናኤልና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአኗኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ቀጥላል። ከአሜሪካ ድምፅ ኢትዮጵያውያንን በእጅጉ እየፈተኑ ከሚገኙ ችግሮች መካከል አንዱ የሰላም እጦት ነው። ከተለያዩ ስፍራዎች የተንሰራፉ ግጭቶች የህይወትና የንብረት ውድመት ምክንያት ሲሆኑ ታይተዋል። ይህንን በመለወጥ ረገድ ወጣቶች የራሳቸውን ሚና እንዲወጡ ለማገዝ ያለመ መርሃ ግብር ከወራት በፊት ስራ ጀምረዋል። በንቁ ኢትዮጵያን ወጣቶች ማህበር አነሳሽነት ስለተዘረጋው መርሃ ግብር የበለጠ ለማወቅ እንግዳ ጋብዘናል።
አመሰግናለሁ። የእኔ ስም ልዩነት ታምራት ነው የሚባለው። አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀነሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያን ሊደርስ ኢኒሽቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ፣ በአብሮነት ዙሪያ፣ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው።
በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር።
መልካም። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ኢንስፓየርድ ኢትዮጵያን ዩዝ አሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራዕይ ሰው ምን ብንሰራ፣ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው፣ ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚካ ላይ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ፣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም ነው እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዝ አውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሊ ካስኬድ እያደረግን ያለነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያበጣ ያወቀና ምን አይነት ኮንትሪቢዩሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሜ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው? ወይም ደግሞ በተቃራኒው ለግጭት ያለኝ ኮንትሪቢዩሽን ምንድን ነው የሚለውን እንዲያዩ፣ እንዲለቁ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች ኢንጌጅ የምናደርግበት ፕሮግራም ነው። የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፉበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችም በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቲዩድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። ሀብታም፣
የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ብዙም በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ።
በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ 70% የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፈርዛት ማለት ሰላም የሚባለው ጉዳይ እንደ ሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም፣ የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላምንም። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒውዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው፣ የግለሰቦች እይታ ነው፣ የግለሰቦች ፍላጎት ነው፣ የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቱ ሀገር ግብአት ነው። ሰላማዊቱ ሀገር የሰላማዊ ግለሰቦች ውጤት ናት። ስለዚህ ሰላምን ከክራውድ አንጀምረውም፣ ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት።
አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መሰል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ?
እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሐዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከ40 ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዝሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው ምንቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩድ ወደፊት ተጠናቆ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። አብታሙ፣
እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይንም ደግሞ ንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ነህ። ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት እንዲሳካ እመኛለሁ።
አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። በቤጂንግና በዋሽንግተን መካከል ያለው ጂኦፖለቲካዊ ውጥረት በተሸኘው የአውሮፓውያኑ ዓመት ቢያይልም አሁንም በርካታ ቻይናውያን ተማሪዎችና ስደተኞች ድንበር እያቋረጡ ወደ ዩናይትድ ስቴትስ መምጣትን መርጠዋል። ይህንን የተመለከተውን ዘገባ ኤደን ገረሙ ታሰማናለች።
ቻይናውያን ስደተኞች በዩናይትድ ስቴትስ ከቀድሞ በተሻለ የቻይና ግሮሰሪዎችና የቻይና ምግብ ቤቶችን በስፋት ለማግኘት የተመቸ ሁኔታ አላቸው። በዚህ ዓመት ዩናይትድ ስቴትስ ቻይናውያንን የቀን ሰራተኞችን ወደ አሜሪካ እንዳይገቡ የሚከለክለው ሕጓን ከፋቀች 80ኛ ዓመቷን ይዛለች። ኬትሪን ታይ የዩናይትድ ስቴትስ የንግድ ተወካይ ናቸው።
ያንን ሕግ ለመጣል በኃይል የተዋጉትን እናከብራቸዋለን።
አሁን ታዲያ የዩናይትድ ስቴትስ ዩኒቨርሲቲዎች ለቻይና ተማሪዎች ዋነኛ መዳረሻ ሆኗል። በተጨማሪም በዩናይትድ ስቴትስ ደቡባዊ ድንበር አዲስ የቻይናውያን ስደተኞች ማዕበል እየተከሰተ ነው። አብዛኞቹ ቻይናውያን ፍልሰተኞች ወደ ኤኳዶር በአየር በረራ ከመጡ በኋላ በእግር በጀልባና በአውቶቡስ በመጓዝ ከደቡብ አሜሪካ በመነሳት በማዕከላዊ አሜሪካ አድርገው ሜክሲኮ ድንበር ላይ በመድረስ ወደ አሜሪካ ይገባሉ። ዡንዛንግ ከቻይና መንግስት ሊደርስበት የሚችለውን ቅጣት በመስጋት ስሙ የተቀየረ በጎርጎሮሳውያኑ 2023 መግቢያ ላይ ከቤተሰቡ ጋር የመጣበትን አስከፊ የሆነ ጉዞ ለአሜሪካ ድምፅ አጋርቶ ነበር።
ሁሉም ቻይናውያን የቻይና መንግስት ሀያልና እጅግ ተቆጣጣሪ መሆኑን ያውቁታል።
የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ቻይናውያን ቁጥር ላይ ከፍተኛ የሆነ ማሻቀብ ታይቷል። በጎርጎሮሳውያኑ 2022 2000 ደርስ የነበረው ይኸው አሃዝ በቀጣዩ ዘመን ወደ 24000 ነው ያደገው። ማደሊን ሹ በሜሪላንድ ዩኒቨርሲቲ ፕሮፌሰር ናቸው።
በቻይና የሚኖሩ ሰዎች እጅግ ተሰላችተዋል። ምንም አይነት እድል እንደሌለ ይታያቸዋል። የቻይና ምጣኔ ሀብት እድገት ማቆሙን ያዩታል። የቻይና መንግስት በግል ህይወታቸው ሁሉ ሳይቀር በሚያወጣቸው ደንቦችና በሚያደርጋቸው ቁጥጥሮች ተሰላችተዋል።
እጅግ ብዙ ቻይናውያን ስደተኞችም የፖለቲካ ጥገኝነትን ይሻሉ። በአሜሪካ በፍጥነት ቁጥራቸው እያደገ የመጡ ብሔሮችና ዘሮች መካከል እስያውያን ቀዳሚዎቹ ናቸው። ከነዚህ እስያውያን መካከል ደግሞ ከአምስት ሚሊዮን በላይ የሚሆኑት ቻይናውያን ናቸው። ይሁን እንጂ እስያ አሜሪካውያን የጥላቻ ድርጊቶች እያጋጠመን ነው ሲሉ በተደጋጋሚ አመልክተዋል። ማንጁ ኩልካርኒ የመብት ተሟጋች ድርጅት ባልደረባ ናቸው።
እጅግ የተባባሰውና 88 ከመቶ የሚሆነው ለእኛ የተጠቆመው የጥላቻ አይነት ትንኮሳ ነው። አብዛኞቹ የቃላት ትንኮሳዎች ናቸው።
በፍሎሪዳ ቻይናውያንና ከሌሎች የዩናይትድ ስቴትስ ጠላት ሀገራት የመጡ ዜጎች ንብረት እንዳይገዙ እንዲሁም ደግሞ በግዛቱ የሚገኙ ከፍተኛ የትምህርት ተቋሞችም ከቻይና ጋር በጋራ ከሚሰሩ ተቋማት የገንዘብ ድጋፍ እንዳይቀበሉ አሳሳቢ የሆኑ የውጭ ሀገራት በማለት የተከለከለ ሲሆን ጉዳዩም አወዛጋቢ ሆኗል። በዩናይትድ ስቴትስና ቻይና መካከል ውጥረት ቢነግስም ነገር ግን በአሜሪካ ያሉ ቻይናውያን ስደተኞች ለሁለቱ ሀገራት የመገናኛ ድልድይ ተደርገው አይታዩም። ማደሊን ሹ በድጋሚ
ስደተኛ ቻይና አሜሪካውያን በዩናይትድ ስቴትስ ብቻ ሳይሆን በቻይናም ከፍተኛ የሆነ ጫና ይደረግባቸዋል። ጀግና እንዳልሆኑ፣ ለብሔራዊት ቻይና ብቁና ታማኝ እንዳልሆኑ ተደርገው ይወሰዳሉ። በዚህ የተነሳ ራሳቸውን ከጊዜ ወደ ጊዜ ከባድ ሁኔታ ውስጥ ነው የሚያገኙት።
ነገር ግን ሁሉም ቻይናውያን አስቸጋሪ ጊዜ አላሳለፉም። ከቻይና የመጣው ዓለም አቀፍ ተማሪ ሾንዣን አሜሪካውያን ተማሪዎች መልካም አቀባበል አድርገውልናል ብሏል።
ሁሉንም ጓደኞቼን ኮሌጅ ውስጥ ነው ያገኘኋቸው። አካታች የሆነ ሁኔታ ነው ያለው። ብዙዎቹ ተማሪዎችም እስያውያን ናቸው።
እንደዛን ያሉ ስደተኛ ተማሪዎች የተሻለ ወደፊትን ለመገንባት በዩናይትድ ስቴትስ ስራ አግኝተው የመቆየት ተስፋ አላቸው። ለኤልዛቤት ሊ ዘገባ አደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ውድ አድማጮቻችንና ተመልካቾቻችን መልካም ጊዜ ይሁንላችሁ። የነገ ሰው ይበለን።